ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። አመት በዓሉን ለምታከብሩ በሙሉ እንኳን ለጎርጎሮሳውያኑ 2024 ዓ.ም አደረሳችሁ። መሰናዶዎቻችን እናስተዋውቃችሁ።
እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው ገንዘባቸውን ሰጥተው ጤናቸውን ሰጥተው ማህበራዊ ኃላፊነታቸውና ማህበራዊ ግንኙነታቸውን መስዋዕት አድርገው የማይታይ የማይጨበጥ የማይዳሰስ ከንቱ ዓለም ውስጥ ተዘፍቀው ትምህርታቸው መማር እስከማይችሉ ድረስ
የኢትዮጵያ ወጣቶችና የቲክቶክ አጠቃቀማቸውን በተመለከተ ካስተናዳ ነው ዘገባ ላይ የተወሰደ ነው። የምሽቱ አብይ ርዕስ አድርገናል። በሌላ በኩል ሌሎች ወጣት ተኮር ዘገባዎችና መሰናዶዎችም ይኖሩናል። ኤደን ገረመው የምሽቱ መሰናዶ መምራት፣ ኤልያስ አስማራ ደግሞ በድምጽና ምስል ምህንድስና ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ቲክቶክ በኢትዮጵያ በወጣቶች ዘንድ ከጊዜ ወደ ጊዜ በይበልጥ እየተዘወተረ መምጣቱ ይስተዋላል። ባለሙያዎች ታዲያ አጠቃቀሙን በተመለከተ ቲክቶክ ይዛቸው የመጣቸው ጠቀሜታዎች ቢኖሩም ጉዳቶቹ ግን አመዝነዋል በማለት ይተቻሉ። ከዚህ ሀሳብ ተጋሪዎች መካከል አንዱ የሆኑትና የህይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ የቲክቶክ የትስስር ገጽ ሀሳብን በነጻነት የሚገለጽበት ከመሆኑ ጋር በተያያዘ አብዛኞቹ ወጣቶች የሚያጋሯቸው ይዘቶች ማህበረሰባዊ እሴትን የሚሸረሽሩ እየሆኑ መጥተዋል ሲሉ ይተቻሉ። የስነ ልቦና ባለሙያው አቶ ያፌት ከፈለኝ በበኩላቸው ሁልጊዜ አዳዲስ የቴክኖሎጂ ውጤቶች ሲወጡና ጥቅምና ጉዳትን ይዘው እንደሚመጡ ገልጸው ቲክቶክም ከስነ ልቦና አንጻር ሲታይ በወጣቶች ላይ የሚፈጥረው ተጽዕኖ እንዳለ ይናገራሉ። አስማማው የነው እንግዲህ ተከታዩን አሰናድቷል።
በኢትዮጵያ የወጣቶችን ቀልብ ለመግዛት ይቻሉ ካሉ ማህበራዊ ትስስር አውታሮች መካከል ቲክቶክ አንዱ ነው። በርግጥ ተወዳጅነቱ ባለም አቀፍ ደረጃ እንዳደገ የሚነገርለት የመተግበሪያ አጫጭር ቪዲዮዎች በማጋራት አዝናኝና ቁም ነገር አዘል መረጃዎችን በሙዚቃ ተዋስቶ የሚቀርብበት መድረክ ሆኗል። ቲክቶክ ለወጣቶች አማራጭ የገቢ ማስገኛ እየሆነ መጥቷል የሚሉት የአሜሪካ ድምጽ ያናገራቸው የማህበራዊና ስነቦና ባለሙያዎች ግን በኢትዮጵያ ከጥቅሙ ይልቅ ጉዳቱ እያየለ ስለመምጣቱ ይገልጻሉ። የህይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ እንደሚሉት በቲክቶክ ላይ የሚታዩ ከማህበራዊ እሴት ያፈነገጡ የወጣቶች ድርጊቶች የትውልዶች የእሴት ቅብብሎች ላይ ክፍተት የሚፈጥር ነው።
የትውልድ ጅረት የማያቋርጥ ነው። ክፍተት ሊኖር አይችልም። ምክንያቱም በአካል፣ በአንደበት፣ በሀሳብ፣ በቲዩ ፊት እንገናኛለን። አንዱ ትውልድ ከአንዱ ትውልድ ፈጽሞ ተቆርጦ አይቀርም ብዬ አስብ ነበር እና አሁን ግን የሚታየው ነገር ከፍተኛ የሆነ የትውልድ ክፍተት ሊፈጥር የሚችል አስደንጋጭ ሁኔታ። ለእኔ ቲክቶክ ከጥቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን። አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል፣ ብዙ ፎሎወር ስላላቸው በማስታወቂያ በመስራት የተለያዩ ነገሮችን በማድረግ ራሳቸውን በማስታወቅ የተወሰኑ በጣም ጥቂት እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው ገንዘባቸውን ሰጥተው ጤናቸውን ሰጥተው ማህበራዊ ኃላፊነታቸውንና ማህበራዊ ግንኙነታቸውን መስዋዕት አድርገው የማይታይ የማይጨበጥ የማይዳሰስ ከንቱ ዓለም ውስጥ ተዘፍቀው ትምህርታቸው መማር እስከማይችሉ ድረስ፣ ሌላ ስራ መስራት እስከማይችሉ ድረስ፣ ሌላው ቀርቶ አይናቸውን ከስልክ ላይ ነቅለው ሩቅ ማየት እስከማይችሉ ድረስ ከፍተኛ የሆነ ጥናት የማያስፈልገው በግልጽ የሚታይ ወጣቶች እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው እና በድርጅታችንም ውስጥ የተለያዩ ወጣቶች እየመጡ የምንሰማው።
እንደ አውሮፓውያን አቆጣጠር 2016 ላይ በቻይና የተሰራው ቲክቶክ የማህበራዊ ትስስር ገጽ በጥቂት ዓመታት ውስጥ በቢሊዮን የሚቆጠሩ ተጠቃሚዎችን ለማፍራት ችሏል። ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ የሚገልጹት የስነ ልቦና ባለሙያው አቶ ያፌት ከፈለኝ ቲክቶክም ከስነ ልቦና አንጻር ሲታይ የራሱ የሆነ ተጽዕኖ እንዳለው ያብራራሉ።
ከደቂቃዎቹ ማነስ ጋር ተያይዞ የአትኩሮት መጠን ላይ አንድ ነገር ላይ አንድ ሰው አትኩሮቱን አቆይቶ አዳምጦ አብሰልስሎ ከመመለስ ይልቅ ቶሎ ቶሎ ፈጣን ፈጣን አዳዲስ መረጃዎች መሆኑ በተለይ ደግሞ ታዳጊ የሆኑ አይምሮዎች ላይ የሚፈጥረው ጫና ቀላል የሚባል አይደለም። ሁለተኛ ነገርዮ ከአዲስ ነገሩ ጋር ከመገናኘቱ አንጻር እዛ ነገር ላይ ጥገኛ እንዲሆን እንግዲህ የሰውነታችን ውደት ውስጥ ካሉት አነቃቂ ነገሮች ውስጥ የተፈጥሮ ዶፓሚኑን የበለጠ እያመነጨ አምጣ አምጣ የማለት ፍላጎት እና ያቺ አምጣ አምጣ የምትለው ፍላጎት ጥገኛ የማድረግ ነገር ያመጣል። ሶስተኛ ከስሜት ጋር የተገናኙትን እክሎች ነው። እንግዲህ ለምሳሌ በሁኔታ ውስጥ እንዲደብረን አይፈቅድልንም። ትንሽዬ የመሰልቸት ወይ ደግሞ የመደበር ስሜት ካለ ኪስ ውስጥ ለካ መስደስት ነገር አለ፣ የሚያዝናና ነገር አለ፣ እሱን አምጣይል እና እዛ ውስጥ ይመጣል። ያንን ካላገኘ ደግሞ እዛው ስሜቱ ላይ ጫና ሊያሳድር ነው። እና በአጠቃላይ እንግዲህ ከስነ ልቦናው ውስጥ ያሉትን ከአስተሳሰባችን የማብሰልሰል የማመዛዘን አቅም ጀምሮ ስሜታችን ላይ ማህበራዊ ህይወትን ከመገንጠል በበለጠ የእንቅልፍ ስርዓተ ዘይቤያችንን ማዛባት እያለ አንዱ አንዱን እየጎተተ እንግዲህ የአጠቃላይ ደህና መሆናችን ላይ ደህና እነታችን ላይ ከፍተኛ ጫና ያሳድራል ማለት ነው።
መቀመጫውን ዋሽንግተን ዲሲ ያደረገው ፒው የምርምር ተቋም የወጣቶችን የማህበራዊ ትስስር አጠቃቀም አስመልክቶ በቅርቡ ይፋ ባደረገው ጥናት እድሜያቸው እስከ 17 ከሚደርሱ ወጣቶች መካከል 18 በመቶዎቹ ቲክቶክን ያለማቋረጥ ይመለከታሉ ይላል። ይህም ከዩቲዩብ ቀጥሎ በወጣቶች በስፋት የሚዘወተር መሆኑን በጥናቱ ማረጋገጡን የምርምር ተቋሙ ገልጿል። በኢትዮጵያም ብዙሃኑ ተጠቃሚዎች ወጣቶች መሆናቸውን የሚገልጹት አቶ ብርሃኑ ራቦ ቁጥጥር በማይደረግበት የቲክቶክ የትስስር ገጽ አብዛኞቹ የሚያጋሯቸው ይዘቶች ማህበራዊ እሴትን የሚሸረሽሩ እየሆኑ መጥተዋል በማለት ወቅሰዋል።
ወጣትነት እድሜ የማገናዘቢያ እድሜ አይደለም። እነሱ ትኩረት የሚያረጉት ምንድን ነው? ምንም ይሁን መታየት ነው። የሚያመጣውን ማህበራዊ ቀውስ፣ የሚያመጣውን የምጣኔ ሀብት ቀውስ፣ ፖለቲካዊ ቀውስ ማገናዘብ አይችሉም። ገና አላደጉም፣ ገና አልበሰሉም። ገና የአገርን ሁኔታ የአገር ፍቅር ስሜት ለዛውም በእኛ ጊዜ ለዛውም በአሁኑ ጊዜ አሁን ባለንበት ዘመን ላይ ጠንቶ ጠልቆ አልገባም። ስለዚህ የሆነ ነገር አዩ ተሯሩጦ መለጠፍ ነው። ለምን የእነሱ ፍላጎት 10,000-20,000 ላይክ እና ሼር ማግኘት እና እሷን ወደማይጠቅም ሸረፍራፊ ሳንቲም መቀየር ነው። እና ልክ ራሱ የቲክቶኩ አልጎሪዝም እንደሚሰራው በትክክለኛው በቀን የሆነች ደቂቃ ላይ የሆነች ሰዓት ላይ እየገቡ ሰርተው ቢዝነሳቸውን ወይ ደግሞ ገበያቸውን እያደሩ የተቀረውን ስልካቸውን ወይም ስማርት ያልሆነ ስልክ በመያዝ ተሯሩጦ ለአገር ምጣኔ ሀብት ጥቅም የሚያስገኝ ነገር መስራት ይችሉ ነበረ። ኤዲቶሪያል ፖሊሲ የላቸው፣ ያገኙትን ነው የሚለጥፉት፣ ያንን ሚሊዮኖች ይቀባበሉታል። ከፍተኛ የሆነ ይሄ ነገር አንድ ተብሎ በጊዜ ነቅተን የማንሰራበት ከሆነ ከፍተኛ የሆነ ቀውስ ያስከትላል።
የስነ ልቦና ባለሙያው አቶ ያፌት በበኩላቸው አጠቃቀሙ በምን መንገድ ነው ሊቀኝ የሚገባው የሚለው ነጥብ ላይ ለመድረስ መጀመሪያ ተጽዕኖዎቹ በግልጽ ተለይተው ሊቀርቡ ይገባል ይላሉም።
የሌት ካመር አድቫንቴጅ ወይም የዘግይቶ የመጣ ሰው የሚያገኘውን እድል አይነት ነገር ይዞ የመምጣት አለ። ለምሳሌ ከስር ጀማሪ ወጣቶች በዛ በማስታወቂያ መንገድ ገቢም በማግኘት ሊሆን ይችላል፣ በተለያዩ መንገዶች ምርታቸውን አስተዋውቀው ሊሆን ይችላል፣ እቃዎችን በመሸጥ ሊሆን ይችላል፣ ከራሳቸውም አልፈው ቤተሰብን የመደጎም ኢኮኖሚያዊ ለውጥ ማድረግ ለራሳቸው የተሻለ ህይወት ለማምጣት ጠቃሚ ሆኖ አለም የሆነላቸውም አሉ። እና በዛ አንጻር ሲታይ ተገቢ ነው። ግን ሁሉም ነገር ባለው ነገሮች ውስጥ መታየት ያለበት ነው። ለምሳሌ የሀገራችን እንግዲህ በፊት በነበረው ጥናት መሰረት 68% ከኢትዮጵያ ህዝብ ውስጥ ከ35 ዓመት በታች ነው ነው ከዛም ደግሞ ከ14 ዓመት በታች ያለው ደግሞ እጅግ ይበዛል ነው። እና ይህ ትልቅ አምራች ኃይል ነው። እና አጠቃላይ የሙያዊ ህይወታቸው ላይ እንዴት እየሄደ ነው የሚለው ከስራ ጋር የሚያጠነው የስነ ልቦና ዘርፍ እዛ ላይ እንትን ያደርጋል። ምን ያህል አዳጊ ነው ሙያው እያደገ ነው ወይም ሄደ ወይስ በአንድ ጊዜ ብቻ ታይታ የምትጠፋ ወይ የሆነ ወቅት ላይ ትገኘዋለች ነው ወይ የሚለው ነው። ሁለተኛው የማህበራዊ ህይወት እና ክዋኔ ላይ ነው። ማህበራዊ ህይወት ላይ የመግባቦት ክህሎታቸው ላይ የሚፈጥረው ጫና እጅግ ከፍተኛ ነው። ቅድም ደግሞ እኔ እንዳነሳሁት ከግላዊ ህይወታቸው ላይ ከስሜታቸው፣ ከድብርት አንጻር፣ ከእንቅልፍ ስርዓተ ዘይቤ መዛባት አንጻር ያለው ሚና ደግሞ ከፍተኛ ነው። በተጨማሪ ደግሞ እንግዲህ በሁለቱም ስርዓተ ፆታዎች ላይ የሚፈጥረው እንደ ማህበረሰብ ከሚነካው ውስጥ ደግሞ እርስ በርስ ያለው ማስተጋበር ላይ ሁሉም እንግዲህ እንትን ሆነ ማለት ነው፣ ሚዲያ ሆነ ማለት ነው። ሁሉም ሰው ዛሬ ተነስቶ የሆነ ነገር በዛ በይነ መረብ ሲለቅ እንደ ትልቅ ዜና ተቋም ሙሉ ህዝብ ያን ነገር ሊያዩ ነው። ያ ደግሞ ትንሽ የጥፋትም ሲያጠፋ እዛ ሰውዬ ላይ የሚፈጥረው ከፍተኛ የሆነ ጫናዎቹ ሰውዬ ላይ ከፍተኛ ነው። ለምሳሌ ሳይበር ቡሊንግ የምንለው ወይም ከፍተኛ የሆነ ጫና ከማህበረሰቡ እዛ ሰውዬ ላይ የሚወረወረው ጉዳት ያደርሳል። እና እነዚህ ነገሮች ጠቅሰን የማንጨርሳቸው አይነቶች ሊሆኑብን ነው። ስለዚህ የሚያሳድሩት ጫኖች በደንብ ግምት ውስጥ ገብተው እንዴት እነዚህ ነገሮች የሚጠቅመንን አስቀርተን የሚጎዳውን መጥነን እንሄዳለን የሚለው አትኩሮት ያስፈልገዋል ማለት ነው።
ከቲክቶክ ጋር በተያያዘ ወጣቶች ላይ የሚደርሱ ስነ ልቦናዊ ጫናዎችና ጉዳቶችን ለመቀነስም ሊወሰዱ ይገባል ያሏቸውን የመፍትሄ ሀሳቦች የስነ ልቦና ባለሙያው እንደሚከተሉ ያስረዳሉ።
አንደኛ ሰዓቱ ነው፣ የምንጠቀምበትን ሰዓት ነው። እርግጥ ከ18 ዓመት በላይ ይባላል እንጂ ራስን ለመግዛት እጅግ አደገኛ ነው እና እነዛን የሚቆጣጠሩ ነገሮች በጣም አስፈላጊ ናቸው። ሁለተኛው ያ ነገር እየገፋ የሚሄድባቸው ነገሮች ናቸው። ለምሳሌ ቆስቋሽ ይሆናሉ። አሁን የተለያዩ ምስሎች፣ ጭፈራ፣ እንቅስቃሴ ምናምን ካዩ በኋላ እያገኘ ነው መረጃ እንግዲህ እነዛ ነገሮች ናቸው የገፉን ወደ ፖርኖግራፊዎችን ለማየት። ፖርኖግራፊ ደግሞ አንጎላችን ላይ አጠቃላይ ሰውነታችን ላይ የሚፈጥረው ጫና፣ ከዛ ከስርዓተ ፆታ ጋር ያለው ግንኙነት ላይ የሚፈጥረው ጫና የበዛ ነው። ስለዚህ አንዱ ደረጃ ጋር ስንቆርጠው እነዛን ነገሮች ያስተካክልናል ማለት ነው። ይህም ሁለተኛው እንግዲህ የምንቃኝበት ስልት ነው። ሶስተኛው በውጭው ዓለም ዲቶክስ ይሉታል፣ ዶፓሚን ዲቶክሲፊኬሽን እና 3 ቀን 4 ቀን በስነ ስርዓት ያንን ነገሮች ከዛ ነገር ሙሉ ለሙሉ መጽዳት ከትንንሽዬ ባህሪዎች ይጀምራሉ። ለምሳሌ ስልካችንን አውጥቶ ጠረጴዛ ላይ ያለማስቀመጥ ሊሆን ይችላል፣ እንዳያስታውሰን ከኪሳችን ውስጥ ማድረግ፣ ልንተኛ ስንል ስልካችንን መጎርጎር፣ ከጠዋት ከእንቅልፋችን እንደተነሳን የመጀመሪያው ነገር ያንን ነገር ማድረግ፣ ከዛም ወደ መታጠቢያ ቤት ስንሄድም ይህንኑ ነገር ይዘን መግባት። እነዚህ ለመተው በየቀኑ ትንንሽዬ ብንሞክር ትልቅ ለውጥ ያመጣል። በባህሪው አካሄድ እንግዲህ ይህን መጠን እየቀነሰ የሚሄደው ወይም በእንግሊዝኛ አጠራሩ ሲስተሚክ ዲሰንሲታይዜሽን የሚባለው ነው። ድንገት ይህንን ከበይነ መረብ አውጥተን ማንበብ ከፈለግን። አራተኛ ይህን ነገር እንግዲህ እንደ ዲቶክስ ወይም ሙሉ ለሙሉ እንደ ሱባኤ ባህላዊ ወይም ይሄ አገር በቀል የሆኑት ነገሮችን ስናይ 2 ቀን 3 ቀን ስንለየው አይምሯችን ውስጥ ያለውን የእያንዳንዱ ዑደቶች ያስተካክለዋል እና ያንን ለመበጀት ይረዳናል። በዛ ሂደት ውስጥ እንግዲህ ይህ የመደበት ስሜቶችን ሌሎች ስሜቶችን ማስተካከሉ የተሻለ አማራጭ ያመጣልናል። ከዛ ደግሞ እርስ በርስ ያለውን ግንኙነቶች ለምሳሌ በስነስርዓት በደንብ በጥናት የተረጋገጠው የሆነ ወቅት ላይ የላይክ የሚያገኙት ብዛት፣ አትኩሮት የሚሰራቸው ብዛት ልክ እንደ ሽልማት አንጎላቸው ውስጥ ያለውን የዶፓሚን መጠን ከፍ ያደርገው እና ከዛ ያቺ ስታንስ ይወርዳል ልክ እንደ ቡና መሆኑ ነው እንግዲህ። ስለዚህ እነዛን ነገሮች ውስጥ ማጽዳት ለምንፈልገው ዓላማ የተጠቀምንበት መሆኑን ግልጽ ማድረግ አስፈላጊ ነው። ከዚህ የገፋ ከመጣ ደግሞ የባለሙያዎች እርዳታ መጠየቅ እጅግ አስፈላጊ ነው። እነዚህምና ሌሎች የተለያዩ መንገዶች እነዚህም በደንብ ለውጥ ለማምጣት ይረዳል። ከዚህ ባለፈ ከግለሰብ ባለፈ ደግሞ በተቋማቶች ውስጥ ለምሳሌ ትምህርት ቤቶች፣ መስሪያ ቤቶች እነዚህ ነገሮች የሰዓት ገደብ ቢቀመጥላቸው፣ በህግ አግባብ ላይ ደግሞ በተለይ እድሜያቸው አነስተኛ የሆኑት እንደየእድሜያቸው እንዲመጣላቸው ለምን የአሰራሩ የዚህ የማህበራዊ ድህረ ገጽ ቲክቶክ አሰራሩ ላይ የተለያየ ነገር በማምጣቱ እሱ የሚቀኝበት ፖሊሲዎች ቢቀረጹ፣ በተለይ ደግሞ ለጥቃት የሚያጋልጣቸውን የሴቶችን ህጻናቶችን በተመለከተ ያሉ ነገሮች ላይ በደንብ ማሰሪያ ነገሮች ቢደረጉ ቀስ ቀስ እያለን ለውጥ ማምጣት ይችላል። ጠቃሚ ጠቃሚውን ይዘን ጎጆውን ደግሞ መቆጣጠር ወደ መቆጣጠር ሂደት ውስጥ እንሄዳለን የሚል አመኔታ አለኝ።
እንደ ብሪታንያ፣ ፈረንሳይና ቤልጅየም ጨምሮ የተለያዩ የአውሮፓ ሀገራት ቲክቶክ በመንግስት ስራ አካባቢ መጠቀም እንዳይቻል እገዳ እየጣሉ ይገኛሉ። አሜሪካ መተግበሪያውን ከፌዴራል ተቋማት ኮምፒውተሮች እንዲጠፋ አስደርጋለች። በአፍሪካ ሶማሊያ በይፋ እንዳገደች የገለጸች ሀገር ስትሆን፣ ሌሎች ሀገራትም ጉዳዩን እያጤኑት ይገኛሉ። በኢትዮጵያ በኩል ግን በጸጥታና ልዩ ልዩ ምክንያቶች ቲክቶክን ጨምሮ የማህበራዊ መገናኛ መተግበሪያዎችን ለተወሰነ ጊዜ እንዳይሰሩ አልፎ አልፎ ከሚወሰዱ እርምጃዎች ውጭ በመንግስት በኩል ከማገድ ጋር የተያዙ እርምጃዎች ላይ ምን እየታሰበ እንደሆነ ለጊዜው የታወቀ ነገር የለም። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ቀደም ሲል በኮቪድ-19 ቀጥሎም ደግሞ በጦርነት ምክንያት ተቋርጦ የቆየው የትግራይ ክልል የቱሪዝም እንቅስቃሴ ዳግም መጀመሩ ከሰሞኑ ተሰምቷል። ክልሉ ለሀገር ውስጥና ለውጭ ጎብኚዎች ዳግም ክፍት መሆኑ በምጣኔ ሀብት ረገድ ከሚሰጠው ቀጥተኛ ጥቅም በተጨማሪም ሰላምና ደህንነትን ለማጠናከር እንደሚያግዝ ተስፋ ተጥሎበታል። ሙልጌታ ጽብሃ ቀጣዩን ዘገባ አሰናድቷል።
ቀደም ሲል በኮቪድ-19 ቀጥሎም በሰሜን ኢትዮጵያው ጦርነት ምክንያት ተቋርጦ የቆየው የትግራይ ክልል የቱሪዝም እንቅስቃሴ በመቀለ ከተማ በተካሄደ ይፋ ስነ ስርዓት ዳግም መጀመሩ ነው የተነገረው። በፕሪቶሪያ የተፈረመውን የሰላም ስምምነት ተከትሎ በፌዴራሉ የቱሪዝም ሚኒስቴርና በክልሉ መንግስት የተካሄደው ጥናት ደግሞ ለትግራይ ቱሪዝም መጀመር መነሻ መሆኑ ተገልጿል። ይህ ደግሞ በቱሪዝም ዘርፉ በተሰማሩ የክልሉ ነዋሪዎች ዘንድ ተስፋ ፈንጥቋል። አቶ ረዳይ ተስፋይ በክልሉ ጎብኝነት የተሰማሩ ባለሙያ ናቸው። ላለፉት 4 ዓመታት በክልሉ የቱሪዝም እንቅስቃሴ ስላልነበረም በቱሪዝም ዘርፍ ተሰማርተው ከነበሩት ባለሙያዎች አብዛኞቹ ዘርፍ እንዲቀይሩ ተገደዋል ብለዋል። ቱሪዝም ዳግም መጀመሩ ግን ተስፋ እንደሰጣቸው ገልጸዋል።
ዳግም ማስጀመር ፕሮግራሙ ጥሩ ነው። ለማንኛውም ግን እንደኔ እንግዲህ ብዙ ስራዎች አሉ። ምክንያቱም ምንድነው አንደኛ በጎና ጎን እየተሰሩ እንዳለ ያውቃለሁ። ግን በሰፊው መስራት ያለባቸው ተሳትፎ የነበራቸው ሰዎች ወደ ስራ ማስመለስ የስልጠናም የግንዛቤ ማስጨበጫ ስራዎችም እነዚህን ከህብረተሰቡና ከአካባቢ አስተዳደር ብዙ የሚሰሩ ስራዎች አሉ። ዳግም ማስጀመረው ፕሮግራም ግን ጥሩ ነው። ለምን ተወሰኑ ዘርፍ የነበሩ ሰዎች ተስፋ ይኖሯቸዋል። ዳግም ወደ ስራችን እንመለሳለን ብለው ተስፋ የሚያደርጉበት ሁኔታ ስለሚኖር በዛው አንጻር ከውጭም ከውስጥም ያሉ ቱር ኦፕሬተሮችም ይሁን ቱሪስቶችም የተወሰኑ መልኩ ትግራይን እንደ መዳረሻቸው አድርገው የሚቀርጹበት ሁኔታ ይፈጠራል ብዬ አምናለሁ።
ይህም ሆኖ ግን በጦርነቱ ምክንያት የተጣሉና የተቀበሩ ተተኳሾችን የማጽዳት ስራ መከናወን እንዳለበት አቶ ረዳኢ አሳስበዋል። በአክሱም ከተማ የሚገኘው ሮማዲ የተባለ ሆቴል ባለቤት የሆኑት አቶ ምዑዝ አብርሃ በበኩላቸው በጦርነቱ ወቅት አንድ የሆቴላቸው ሰራተኛ መገደሉን አውስተዋል። ላለፉት ዓመታት ዋና ስራችን ሆቴሉን መጠበቅ እንጂ አገልግሎት መስጠት አልነበረም በማለት ተናግረዋል። የቱሪዝም ስራው በይፋ መጀመሩ ተስፋ ሰጪ ነው ያሉት አቶ ምዑዝ አገልግሎት ሰጪ ተቋማት ግን ሊደገፉ ይገባል ብለዋል።
ሞቲቬት እንዲያደርገን በተስፋን እየጠበቅን ያለ ነው። ብዙ ነገሮች አሉብን የጎደሉብን። የባንክ እዳ አለብን። የባንክ እዳ መስተካከል አለብን። እዳ እንዴት አድርገን ትከፍላለህ? 3 ዓመት ተኝተህ ቆይተህ በውጊያ ላይ ተጠምደን የነበረ አገር እንደገና ወለድ ምናምን ክፈል ሲሉ የትኛው ነው ወለድ ነው የምንከፍለው አሁን ወይስ ቱሪዝም ለመንቀሳቀስ? ስለዚህ ሁለቱም በጣም አስጨንቆ ነው ያለ። የቤቱ አንዳንድ ነገሮች እድሳት ያስፈልገዋል። ፈርኒቸር መቀየር አለበት። እነዚህ ነገሮች ለማስተካከል የግድ ብር ያስፈልጋል። ተጨማሪ ብድር ያስፈልገናል። ያለው ብድርም የመራዘምና አንዳንድ ነገሮች ኮሚኒኬሽን የሚያስፈልገው ነገሮች ሞቲቬት የሚያደርጉ ነገሮች መንቀሳቀስ አለብን። ለሰራተኞች ስልጠና መውሰድ አለባቸው። ምክንያቱም ሰራተኞቹ በሞራል ተጎድተዋል። ማንም ሰው እየገፋፋን ነው የምናሰራው ያለን።
በመቀለ ከተማ በተካሄደው የትግራይን ቱሪዝም ዳግም የማስጀመር መርሃ ግብር ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በክልሉ በጦርነቱ ወቅት ቅርሶችና አገልግሎት ሰጪ ተቋማት ዓመታት እንደወደሙ ገልጸዋል። የቱሪዝም እንቅስቃሴ ዳግም መጀመሩ ለክልሉ ካለው ኢኮኖሚያዊ ጥቅም በተጨማሪ ሰላሙ ዘላቂ እንዲሆን አስተዋጽኦ እንዳለውም ተናግረዋል።
ትግራይ ውስጥ ያሉ ችግሮች ስራ ማጣት አለ። የትግራይ ህዝብ ጠንካራ ሰራተኛ ህዝብ ነው፣ ግን ለረሃብ መጋለጥ ሳይኖርበት ሲሪየስ የረሃብ ችግር አለ። የወጣቶች ስደት አለ። ለህልውናው የታገለ ወጣት ሳይቀር ለስደት መዳረግ የጀመረበት ሁኔታ አለ። የቱሪዝም ኢንዱስትሪውን እንዲነቃቃ ማድረግ ይህንን ችግር ከመፍታት አንጻር ብቻ ሳይሆን የተጀመረውን የሰላም እንቅስቃሴ ጥልቀት እንዲኖረው ስፋት እንዲኖረው ከማድረግ አንጻር ትልቅ ትርጉም ስላለው የአካባቢውን ሰላም በማጠናከር ደግሞ የኢትዮጵያንም ሰላም የማጠናከር ሂደት ትልቅ አካል እንደሆነ ተገንዝበን ቱር ኦፐሬተሮች ፋይላችሁ ውስጥ ትግራይ ማስጎብኘት ሰርዛችሁት እንደነበረ መገመት ይችላለሁ። ፈጥናችሁ አስገቡት።
ጠቅላይ ሚኒስትር አብይ አህመድ የሚመሩት ገበታ ለትውልድ የተሰኘው ፕሮጀክት አካል የሆነው የትግራይ ክልል ገርዓልታ የመዝናኛ ለውጅ ግንባታ እንቅስቃሴው በሐውዜን አካባቢ መጀመሩም አቶ ጌታቸው ረዳም አስረድተዋል።
ጠቅላይ ሚኒስትሩ ያቀረቡት ሀሳብ መሰረት ማድረግ ቀደም ብሎ እንኳ መጀመር ነበረበት። አሁን ኦልሞስት እንቅስቃሴው ተጀምሯል። ያን አካባቢ የቱሪስት መዳረሻ ቦታዎች ለመገንባት የተጀመረ እንቅስቃሴ ያሉ
የቱሪዝም ሚኒስትር ዴታ ስለሺ ግርማ በበኩላቸው ቅርሶች፣ አገልግሎት ሰጪ ተቋማትና የትራንስፖርት አገልግሎቶች በክልሉ ዝግጁ በመሆናቸው በክልሉ ቱሪዝም ዳግም እንዲጀመር መወሰኑን ገልጸዋል።
በአሁኑ ሰዓት በእኛ እምነት ትግራይ ውስጥ ገርዓልታ፣ መቀሌ ውስጥ የሚገኙ የተለያዩ ቤተ መንግስቶች፣ አክሱም ሐውልትና ክልሉ የሚገኙ የተለያዩ ገዳማትና አብያተ ክርስቲያናት፣ ነጃሺ መስጂድ፣ ሌሎቹም ጭምር በትግራይ ክልል ውስጥ በአሁኑ ሰዓት የሀገር ውጭም እንግዶች ቢመጡ እንግዶቹ ማየት የሚችሏቸው የቱሪስት መስህቦች እንዳሉ ማራኪ እንደሆኑ በሰራነው ጥናትና አሰስመንት ማረጋገጥ ችለናል። በሁለተኛ ደረጃ እንግዶች ወደ ትግራይ ክልል መጥተው የሚመገቡባቸው የሚያርፉባቸው እንደ ሆቴል፣ ሎጅ፣ ሬስቶራንቶች ምግብና መጠጥ አቅርቦትም ጭምር የሚያገኙባቸው መኖሩን ለማረጋገጥ ጥረት አድርገናል። ከዚህ ቀደም የማነቃቂያ ስልጠና የሚያስፈልጋቸው፣ እድሳት የሚያስፈልጋቸው የተወሰኑ የአገልግሎት ሰጪ ተቋማት በአሁኑ ሰዓት አገልግሎታቸውን ከፍተው እንግዶችን ለመቀበል ተዘጋጅተዋል ማለት ነው። በእርግጥ አሁንም ወደፊትም እንደ ሚኒስቴር መስሪያ ቤት ደግፈን ወደ አገልግሎት ለማምጣት ከፍተኛ ጥረት የሚጠይቁ የወደሙ ሎጆችም ጭምር እንዳሉ ታዝበናል።
ለሁለት ዓመታት የተካሄደው የሰሜን ኢትዮጵያ ጦርነት ተከትሎ ዜጎቻቸው ወደ ትግራይ እንዳይጓዙ ማሳሰቢያ ካወጡ የተለያዩ የውጭ ሀገራት መካከል አሁንም ማሳሰቢያ ያላነሱ ይገኛሉ። የአሜሪካ ድምጽ ስለዚህ ጉዳይ የጠየቃቸው የቱሪዝም ሚኒስትር ዴታ ስለሺ ግርማ የጉዞ ክልከላው ማሳሰቢያ ያወጡ ሀገራት ደግሞ እንዲያዩት የዲፕሎማሲ ስራው እንደሚቀጥል ተናግረዋል።
የጀመርነውን የውጭ ሀገር ኤምባሲዎችን የትራቭል ባን እንዲያነሱ የምናደርገውን ጥረት ይበልጥ አጠናክረን ቀጥለን ለውጥ እናመጣለን የሚል እምነት አለ። በኛ በኩል እንግዲህ ከዚህ ቀደም በተለያዩ ቦታዎች ሞክረን ኤምባሲዎች የራሳቸውን ሚሽን በመላክ አካባቢዎችን መጥተው በማየት ያስተካከሏቸው እንደነበሩ ታዝበናል። እሱን በአሁኑ ሰዓትም ያስተካክላሉ የሚል እምነት አለ። ባሰብነው ልክ ግን የውጭ ሀገር ኤምባሲዎች የትራቭል ባኖችን አንስተው የሀገራቸው ዜጎች ለኢንቨስትመንትም ለጉብኝትም እንዲመጡ ሙሉ በሙሉ ፈቃደኞች ሆነዋል ማለት አልችልም።
በአክሱም ከተማ የሚገኘው የአውሮፕላን ማረፊያ በጦርነቱ ወቅት ጉዳት የደረሰበት ሲሆን በጥገና ስራ ላይ መሆኑ ተገልጿል። ይህም ለቱሪዝም እንቅስቃሴው አጋዥ እንደሚሆን ሚኒስትር ዴታው አስታውቀዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። በመቀጠል ደግሞ ኬኔዲ አባተ አበይት ስፖርታዊ ጉዳዮችን የሚቃኝበት መሰናዶ ያስደምጠናል።
በ2023 የመጨረሻ ቀን ትናንት እሁድ በስፔን ባርሴሎና በተካሄደ የአምስት ኪሎ ሜትር የጎዳና ላይ ሩጫ ኬንያዊቷ ቢትሪስ ቺቤት በሴቶች የዓለም የአምስት ኪሎ ሜትር ክብረ ወሰንን ሰብራለች። የ23 ዓመቷ የዓለም ሻምፒዮን ቺቤት ውድድሩን በ14 ደቂቃ ከ13 ሰከንድ በማጠናቀቅ እንደ አውሮፓውያኑ በመስከረም 2021 በኢትዮጵያዊቷ ሰንበሬ ተፈሪ ተይዞ የነበረውን ክብረ ወሰን በ16 ሰከንድ አሻሽላለች። አትሌቷ ከድሏ በኋላ ወደ ባርሴሎና የመጣሁት ያሉት ክብረ ወሰን የማሻሻል እቅድ ይዤ ነው። እቅድ የተሳክቶልኛል። ይህ ለእኔ በጣም ትልቅ ነገር ነው ማለቷን የዓለም አትሌቲክስ መረጃ ያመለክታል። በውድድሩ ከቼቤት በስምንት ሰከንድ ዘግይታ የገባችው ኢትዮጵያዊቷ እጅጋየሁ ታዬ ሁለተኛ ስትወጣ፣ ሌላኛዋ ኬንያዊት ሊሊያን ሬንጉሩክ ሶስተኛ ወጥታለች። በወንዶች ምድብ የተካሄደውን ውድድር ደቡብ ሱዳናዊው የስዊዘርላንድ አትሌት ዶሚኒክ ሎባሉ ሲያሸንፍ፣ ሁለተኛና ሶስተኛ የወጡት የኬንያና የስፔን አትሌቶች ናቸው። በሶስት የኦሎምፒክ ውድድሮች ኡጋንዳን ወክሎ የተሳተፈው ቤንጃሚን ኪፕላጋት በኬንያ ሞቶ መገኘቱን የተለያዩ መገናኛ ብዙሃን ዘግበዋል። አትሌቱ በኬንያ ኤልዶሬት ከተማ አቅራቢያ ላይ በስለት ተወግቶ መኪና ውስጥ ሞቶ የተገኘ ሲሆን የኬንያ ፖሊስ በአትሌቱ ግድያ ላይ ምርመራ መጀመሩን አስታውቋል። የአካባቢው የፖሊስ አዛዥ ስቴፈን ኦካል በአትሌቱ ላይ ግድያ ተፈጽሟል፣ ነገር ግን በምን ምክንያት የሚለውን ለጊዜው አናውቅም ሲሉ ለአሶሼትድ ፕሬስ ተናግረዋል። በ3000 ሜትር የመሰናክል ውድድር የተካነው የረጅም ርቀት ሯጩ ኪፕላጋት እንደ አውሮፓውያን አቆጣጠር በ2008፣ 2012 እና 2016 ኦሎምፒክ ኡጋንዳን ወክሏል። አትሌቱ የተገደለበት የኬንያው ኤልዶሬት ከተማ አካባቢ በርካታ አትሌቶች የሚሰለጥኑበት ስፍራ ነው። በቀጣዩ ነሐሴ ወር የሚካሄደው የፓሪስ 2024 ኦሎምፒክ ጠላትነትና ጥላቻ የሚዳከሙበትና ሰዎች በሰላማዊ ፉክክር አንድ የሚሆኑበት ተምሳሌት ሊሆን ይገባል ሲሉ የዓለም አቀፍ ኦሎምፒክ ኮሚቴ IOC ፕሬዝደንት ቶማስ ባች ተናግረዋል። ባች ባስተላለፉት የአዲስ ዓመት መልእክት በምንኖርበት በዚህ አስቸጋሪ ጊዜ በዓለም ዙሪያ ያሉ ሰዎች በሁሉም የሕይወት መስካቸው በሚደርስባቸው ጥላቻና መገፋፋት ተሰላችተዋል ብለዋል። በልባችን ሁላችንም አንድ የሚያደርገንን እናፍቃለን። ልዩነቶች ቢኖሩንም አንድ የሚያደርገንን ተስፋ የሚሰጠንንና ችግሮችን በሰላማዊ መንገድ እንድንፈታ የሚያነሳሳንን ነገር እናፍቃለን ሲሉም አክለዋል። በዩክሬን እየተካሄደ ያለውን ጦርነት የማይደግፉ የሩሲያና የቤላሩስ አትሌቶች ሀገራቸውን ሳይወክሉ በገለልተኝነት በፓሪስ ኦሎምፒክ ላይ እንዲሳተፉ IOC ከሁለት ሳምንት በፊት ወስኗል። የIOC ፕሬዝደንት ቶማስ ባች በትናንትናው መልእክታቸው የኦሎምፒክ ውድድሩ አንድነትን የሚፈጥር እንዲሆን ምኞታቸውን ገልጸው የዓለምን ስፖርት በፖለቲካ መስመር ለመከፋፈል የሚደረገው ጥረት ሊቆም ይገባል ሲሉ ጥሪ አቅርበዋል። በተጨማሪም ከፓሪስ 2024 የኦሎምፒክ ጨዋታዎች ባሻገር ዓለምን በስፖርት አማካኝነት የተሻለች ለማድረግ አንድ ሆነን መቆም አለብን ሲሉም መልእክት አስተላልፈዋል። የዓለም ሻምፒዮኑ የብስክሌት ተወዳዳሪ ሮሃን ዴኒስ ቅዳሜ ዕለት በመኪና ግጭት ባለቤቱን ለሞት ዳርጓታል በሚል በፖሊስ ተከሷል። በሁለት ኦሎምፒክ ውድድሮች ላይ የተወዳደረችው ብስክሌተኛ የ32 ዓመቷ ባለቤቱ ሜሊሳ ሆስኪንስ ግጭት ካጋጠማት በኋላ በአዴላይድ ሆስፒታል ሕይወቷ ማለፉን ፖሊስ ገልጿል። የደቡብ አውስትራሊያ ፖሊስ በመግለጫው የ33 ዓመቱ ሮሃን ዴኒስ በአደገኛ ሁኔታ መኪና በማሽከርከር ሞት በማድረስ ያለ አግባብ በመንዳት ና ሕይወትን አደጋ ላይ በመጣል ክስ ተመስርቶበታል ብሏል። በአደገኛ የማሽከርከር ድርጊቱ የሁለት ልጆቹ እናት ሕይወት እንዲያልፍ በማድረግ የተጠረጠረው የ33 ዓመቱ ብስክሌተኛ እስከ መጋቢት ወር ድረስ በዋስ ተፈቷል። ሕይወቷ ያለፈው ብስክሌተኛ ሆስኪንስ እንደ አውሮፓውያን በ2015 በቡድን የዓለም ሻምፒዮን ስትሆን በለንደን 2012 እና በሪዮ 2016 ኦሎምፒክ ላይም ተወዳድራለች። የ2015 እና 2018 የአውስትራሊያ ምርጥ ብስክሌተኛ ተብሎ የተመረጠ የሚሰጠው ዴኒስ በበኩሉ በጎዳናና ትራክ ላይ በተደጋጋሚ የዓለም ሻምፒዮን ከመሆኑም ባለፈ በለንደን ኦሎምፒክ ላይ በቡድን ብር እንዲሁም በቶኪዮ ኦሎምፒክ ነሐስ ማሸነፉን የአሶሺየትድ ፕሬስ ዘገባ ያመለክታል። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን፣ ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ ተጠናቋል። አብራችሁን ስላመሻችሁ እናመሰግናለን። በድጋሚ 2024 ወይም የጎርጎሮሳውያን 2024 ዓ.ም መልካም አዲስ ዓመት እንዲሆንላችሁ እንመኛለን። የኤደን ገረመው መሰናዶ መምራት፣ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። ሰላም ጤና ይስጥልኝ። ደህና ደሩ።